Nagambula, nagaje na nagaje, ansola la gente.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 16 2013 ዓመተ ምህረት ዝግጅታችን ጀመረ።
የተባረከ የተቀደሰ የሰላም የፍቅር የአንድነት የበረከት የረድኤት አመት አድርግልን ከበረከተ መስቀልህ ማሳተፈን በዚሁ የተሰበሰቡትን ሁሉ የተሰበሰቡነውን ሁሉ ባርከን ቀድሰን አክብረን ሰላማዊ የተቀደሰና የተባረከ በዓል አድርግልን።
ኮቪድ-19 ጥላውን ያጠላበት የዘንድሮ የመስቀል ደመራ በዓል የጥሪ ወረቀት ያዙ ውስን ቁጥር ያላቸው ሰዎች በተገኙበት ስነ ስርዓት ተከብሯል። ዘጋባለን።
አገሪቷ ለክሽሪ ኦፍ ታይም ይላክል እንደ ጋቨርንመንት አዝኖ ለክሽሪ ኦፍ ታይም አሁን የተጀመሩ ለውጦችን በጣም አጠናክሮ መቀጠል ያስፈልጋል። በሞኔታሪ ፖሊሲ ደረጃ መሰራት ያለባቸው ስራዎች አሉ። አሁንም ከዳይሬክት ሞኔታሪ ፖሊሲ ወደ ኢንዳይሬክት ፖሊሲ ኢንስትሩመንትስ መሻገር መቻል አለበት። ራሱ ሴንትራል ባንኩን እንደገና ሪፎርም ማድረግ ይጠይቃል እና ፍጥነት የሚለውን ማስመር ፈልግም።
በተቃላይ የኢኮኖሚ ዳይሬክሽን ተቀይሮ ነው ያለው። ከዚህ በፊት በብድር ላይ ተንጠለጠለው ኢኮኖሚ ባይምላር በራስ አቅም መስራት የምንችላቸውን ነገሮች በራስ አቅም መስራት አለብን የሚል እይታ ዞሯል። ይህን የብድር አይነቶች ነው በነገራችን ላይ ብድር ሞተሩ ሳይሆን ችግሩ ብድሩ ምን ላይ አለ የሚለው ነው። እሱንም በተመለከተ ፈንደመንታል ሽፍት ነው ያለው።
ቀደም ሲል የሰማችኋቸው ለዛሬ ከያዝነው ውይይት የተቀነጨበ ሲሆን ተወያዮቹ ማክሮ ኢኮኖሚስቱ ዶክተር እዮብ ተስፋይና የኢትዮጵያ ገንዘብ ሚኒስትር ዴታ ዶክተር እዮብ ተካልኝ ናቸው። ቆየት ብለን እናስደምጣቸዋለን። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ንጉሱ ታመሬ ስርጭቱን ያቀናብርልናል። አሁን ለሰዓቱ ዋና ዋና የዓለም ዜና ከጽዮን ግርማ ጋር ልተዋችሁ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ በኦሮሚያ ክልል ሲካሄድ የነበረው ምርመራ ተጠናቆ 5728 ግለሰቦች ላይ ክስ መመስረቱን የፌዴራል ጠቅላይ አቃቢ ሕግ አስታወቀ። የፌዴራል ጠቅላይ አቃቢ ሕግና የኦሮሚያ ጠቅላይ አቃቢ ሕግ ጉዳዩን አስመልክተው ዛሬ በጋራ መግለጫ ሰጥተዋል። መግለጫውን የተከታተለችው ፀሐይ ዳምጠው ተጨማሪ ዘገባ ታስደምጠናለች።
በመግለጫው ምክትል አቃቢ ሕጉ አቶ ፍቃዱ ጸጋ ባለፉት ወራት በኦሮሚያ ክልል በተካሄደው የምርመራ ሂደት ውስጥ የፌደራል ጠቅላይ አቃቢ ሕግ ከፌደራል ፖሊስ ከኦሮሚያ ጠቅላይ አቃቢ ሕግና ከኦሮሚያ ፖሊስ ጋር በጋራ ሲሰራ መቆየቱን አስታውቋል። በዚህም በ488 የክስ መዝገብ 5728 ግለሰቦች ላይ ክስ ተመስርቶባቸዋል ነው ያሉት አቶ ፍቃዱ። በዚህም 3377 ተከሳሾች በፌደራል መንግስት ስልጣን ስር የሚወርቅ ወንጀል በመፈጸማቸው ተጠያቂነታቸው በፌደራል ጠቅላይ አቃቢ ሕግ ሲሆን 2351 ተከሳሾች ደግሞ በኦሮሚያ ጠቅላይ አቃቢ ሕግ ስር ይሆናል ብለዋል አቶ ፍቃዱ። ከተጠርጣሪዎቹ ብዛት ከወንጀሉ ስፋትና ወንጀሉ ከተፈጸመበት ቦታ ስፋት አኳያ ምርመራው ጊዜ እንደወሰደ ነው የፌደራል ምክትል ጠቅላይ አቃቢ ሕግ አቶ ፍቃዱ ጸጋ የተናገሩት።
ወንጀሉ ኦሮሚያ ውስጥ እንደምታውቁት በጣም ብዙ ቦታ ውስጥ የተፈጸመ ነው። እንደው ለመጠቃቀስ በምዕራብ አርሲ፣ አርሲ፣ ምስራቅ ሸዋ፣ አዳማ ልዩ ዞን፣ ጅማ ከተማና ጅማ ዞን፣ ምዕራብ ባሌ፣ ምዕራብ ሸዋ፣ ምዕራብ ሐረርጌ፣ ምስራቅ ሐረርጌ እና ሐረር ከተማ የተፈጸመ ወንጀል ነው ስንመረምር የነበረው። በእነዚህ ቦታ እንደምታዩት ሰፊ ነው ወንጀል የተፈጸመበት ቦታ። ሰፊ የሰው ኃይል ይፈልጋል፣ ሰፊ ሎጂስቲክ ይፈልጋል። በጣም ቁጥሩ በዛ ያለ ሰው ቁጥጥር ስር ውሏል። ስለዚህ የወንጀሉ የደረሰው ጉዳት፣ የተጠርጣሪዎቹ ብዛት ምርመራን በጊዜ ከማጠናቀቅ አንጻር ፈታኝ የነበረ ስራ ነው የነበረው።
ከአርቲስት ሀጫሉ ሁንዴሳ ግድያ በኋላ በኦሮሚያ በተከሰተው ሁከት 167 ሰዎች ህይወታቸው ማለፉና 360 ሰዎች የአካል ጉዳት እንደደረሰባቸው እንዲሁም ከ4.6 ቢሊዮን ብር በላይ የንብረት ጉዳት መድረሱን በመርመራ እንደተጣራ በመግለጫው ተነስተዋል። ለአሜሪካ ድምጽ ሃይዳምጦ ነኝ ከአዲስ አበባ።
የዓለም የጤና ድርጅት ባለስልጣናት ያለ ኮቪድ-19 መከላከያ ክትባት በመላው ዓለም የሟቾች ቁጥር 2 ሚሊዮን ሊደርስ ይችላል ሲሉ አስጠነቀቁ። የድርጅቱ ያስቸኳይ ጊዜ በላይ ኃላፊ ዶክተር ማይክ ራያን ዓለም በጋራ ተባብሮ የቫይረሱን ስርጭት የማያስቆም ከሆነ የሟቾች ቁጥር ከተገመተው ቁጥር በላይም ሊሆን እንደሚችል በመግለጽ አስጠንቅቀዋል። በጆን ሆፕኪንስ ዩኒቨርሲቲ ዕለታዊ ዓለም አቀፍ የኮቪድ-19 መረጃ መሰረት የኮሮና ቫይረስ ወረርሽኝ መሰራጨት ከጀመረ ወዲህ በመላው ዓለም በኮቪድ-19 ምክንያት 1 ሚሊዮን ሰዎች ህይወታቸውን አጥተዋል። 32.5 ሚሊዮን የሚሆኑት ደግሞ በበሽታው ተይዘዋል። በናይጄሪያ በኮንቮይ ላይ በደረሰ የጂሃዲስቶች ጥቃት የሞቱ ሰዎች ቁጥር 30 ደረሰ። በሰሜን ምስራቅ ናይጄሪያ በክልላዊው አገረ ገዢ ኮንቮይ ላይ በደረሰ ጂሃዲስታዊ ጥቃት የተገደሉት ሰዎች 30 መድረሳቸውን የደህንነት ምንጮች ገለጹ። አጃንስ ፍራንስ ፕሬስ ሁለት ምንጮቹን ጠቅሶ እንደዘገበው አርብ ዕለት ቦሮኖ በተባለ አካባቢ በተፈጸመው በዚህ ጥቃት ተጨማሪ አስክሬኖች መገኘታቸውንና ከነዚህም ውስጥ 12 ፖሊሶች፣ 5 ወታደሮች፣ 4 የመንግስት ሚሊሻዎችና 9 ሲቪሎች መሆናቸውን ጠቁመዋል። የሟቾች አስክሬን ከተለያዩ ቦታዎች እየተለቀሙ በመሆኑ ቁጥሩ ከ30 በላይ ሊጨምር ይችላል ያሉት አንድ ግለሰብ በጣም ብዙ ሰዎች ደግሞ ቆስለዋል ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለ26 ሰዎች ሞት ምክንያት የሆነውን የወታደራዊ አውሮፕላን መከስከስ አደጋ ምክንያት በአስቸኳይ በገለልተኛ ወገን እንዲጣራ አዘዙ። የወታደራዊ ትራንስፖርት አገልግሎት ይሰጥ የነበረው የህዋ አውሮፕላን 27 ሰዎችን ጭኖ የነበረ ሲሆን ከነዚህም ውስጥ 7 የአውሮፕላኑ ሰራተኞች ሲሆኑ 20ዎቹ ሰልጣኞች ነበሩ። አርባ መሻሹ ላይ በሰሜን ምስራቅ ዩክሬን አቅራቢያ ሊያርፍ ባለበት ሰዓት በደረሰው አደጋም ከተሳፋሪዎች ውስጥ አንድ ሰልጣኝ ብቻ ሲተርፍ 26ቱ ህይወታቸው አልፏል። የፈረንሳይ ፖሊስ ትላንት ፓሪስ ውስጥ በሁለት ሰዎች ላይ ከተፈጸመ ጥቃት ጋር በተያያዘ ድርጊቱን ፈጽሟል በሚል ከተጠረጠረው ግለሰብ ጋር ቀድሞ በአንድ ቤት ይኖር የነበረን ሰው በቁጥጥር ስር መዋሉን አስታወቀ። ትላንት አርብ ፓሪስ ከተማ ውስጥ በስላቅ ስራዎች የሚታወቀው የቻርሊ ሄብዶ መጽሔት የቀድሞ ቢሮ አቅራቢያ አንድ ግለሰብ የዶክመንተሪ ፕሮዳክሽን ኩባንያ ሰራተኞች የሆኑ አንዲት ሴትና አንድ ወንድ ላይ ጥቃት ማድረሱ ተገልጿል። ጥቃት አድራሹ ኢላማ ያደረገው የመጽሔቱን ሰራተኞች ይሁን አይሁን እንደማይታወቅ የሀገሪቱ የጸረ ሽብር መከላከል አቃቤ ሕግ ጄን ፍራንሶ ሪቻርድ የገለጹ ሲሆን፣ ነገር ግን እንደ አውሮፓውያን አቆጣጠር በ2015 በጽንፈኛ እስላም አክራሪዎች በተፈጸመ ጥቃት 12 የመጽሔቱ ሰራተኞች መገደላቸውን አስታውሰዋል። ትላንት አርብ ፖሊስ የአይን እማኝ ነው በሚል ይዞት የነበረውን የ33 ዓመት አልጄሪያዊ ተጠርጣሪ ተገቢውን ማጣራት ካደረገ በኋላ እንደለቀቀው ቢያስታውቅም አሁንም ድርጊቱን ፈጽሟል በሚል ከተጠረጠረው ግለሰብ ጋር 7 ሰዎች በእስር ላይ እንደሚገኙ አስታውቋል። ድርጊቱን ፈጽሟል በሚል የተጠረጠረው ግለሰብ ከ3 ዓመት በፊት ፈረንሳይ የገባ የ18 ዓመት ፓኪስታናዊ መሆኑም ገልጿል። የፈረንሳይ ባለስልጣናት ከድርጊቱ መፈጸም በኋላ ድርጊቱን እንደ ሽብር ጥቃት በመቁጠሩ ከዚህ አንጻር ምርመራ እየተደረገ ነው ብሏል። ጉዳዩን አስመልክተው ለፍራንስ 2 የቴሌቪዥን ጣቢያ ቃለ ምልልስ የሰጡት የፈረንሳይ የሀገር ውስጥ ጉዳዮች ሚኒስትር ጄራልድ ዳርማኒ ድርጊቱ ግልጽ የሆነ ጽንፈኛ እስላማዊነት ነው ብለውታል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዳኛ ኤሚ ኮኒ ቤሬትን በቅርቡ ሕይወታቸው ባለፈው የጠቅላይ ፍርድ ቤቱ ዳኛ ሩት ቤደር ጊንስበርግ ምትክ ሊሾማቸው ይችላሉ በሚል እየተነገረ ነው። ሲኤንኤን እና ኒውዮርክ ታይምስን ጨምሮ በዛ ያሉ የዩናይትድ ስቴትስ መገናኛ ብዙሃን ማንነታቸው ያልተገለጠ ምንጮቻቸውን ጠቅሰው እንደዘገቡት ፕሬዚዳንት ትራምፕ ዛሬ ማምሻውን ዳኛ ኤሚ ኮኒን የጠቅላይ ፍርድ ቤቱ ፕሬዚዳንት አድርገው ይሾሟቸዋል ተብሏል። ሆኖም ግን ፕሬዚዳንት ዶናልድ ትራምፕ በመጨረሻ ሰዓት ሐሳባቸውን የመቀየር ልምድ ስላላቸው ይህ ዜና በይፋ እስካልተነገረ ድረስ ትክክለኛውን ማረጋገጥ አይቻልም ተብሏል። ቪኦኤ ጉዳዩን ማረጋገጥ አልቻለም። አድማጮች፣ ዜናው አበቃ።
የ
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 16 2013 ዓመተ ምህረት ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመክታት በተወሰነው አካላዊ መራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አማሪክ ላይ እንዲሁም ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬው ዳያዝነው የደመራ በዓልን ወደተመለከተው ዝግጅታችን ከመላፋችን በፊት አንድ ዜማ እንጋብዛችሁ። መስቀል አበራ ዘጠኝ ጥላውን ያጠላበት የዘንድሮ የመስቀል ደመራ በዓል የጥሪ ወረቀት ያዙ ውስን ቁጥር ያላቸው ሰዎች በተገኙበት ስነ ስርዓት ተከብሯል። በዚሁ ቫይረስ ስጋት ምክንያት በአካል መገኘት ያልቻሉ በርካቶች የመስቀል አደባባዩን ስነ ስርዓት በቀጥታ ቴሌቪዥን ስርጭት ተከታትለዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
መስቀል መድን ለለነ አመም መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን
ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቢ ሰላም መድኃኔዓለም።
የዘንድሮ የመስቀል ደመራ በዓል የኮሮና ወረርሽኝን ታሳቢ ካደረገ ጥንቃቄ ጋር ነው ውስን ሰዎች ብቻ ተገኝተው የተከበረው። ፕሬዝዳንት ሳህለወርቅ ዘውዴ፣ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የአዲስ አበባ ምክትል ከንቲባ አዳነች አቤቤ ደግሞ ከተገኙት እንግዶች መካከል ናቸው። ሌሎች ሚኒስትሮች፣ ዲፕሎማቶችና የተለያዩ የማህበረሰብ ክፍሎችም ታድመዋል። በዓሉን በጸሎት ያስጀመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ናቸው።
ሰላችን ተገኝተ ይህንን መንፈሳዊ ጉባኤ መንፈሳዊ በዓል ባርክልን፣ ቀድስልን፣ አክብርልን። አቤቱ ይህን አዲስ ዓመት የተባረከ የተቀደሰ የሰላም የፍቅር የአንድነት የበረከት የረድኤት ዓመት አድርግልን። ከበረከተ መስቀልህ ማሳትፈን። በዚሁ የተሰበሰቡትን ሁሉ የተሰበሰብነውን ሁሉ ባርከን፣ ቀድሰን፣ አክብረን ሰላማዊ የተቀደሰና የተባረከ በዓል አድርግልን።
እናም የዘንድሮው የደመራ በዓል የኮቪድ-19 ወረርሽኝ መከላከልን መሰረት ባደረገ መልኩ ተከብሯል። ሃይማኖታዊና መንፈሳዊ ስነስርዓቱ ግን በተለመደ ሁኔታ ተካሂዷል። በዓሉን አስመልክቶ መልእክት ያስተላለፉት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ መስቀል የአብሮነት፣ የአንድነት፣ የፍቅርና የመተሳሰብ በዓል ነው ሲሉ ተናግረዋል። የዘንድሮ መስቀል በኮቪድ-19 ወረርሽኝ ምክንያት በውስን ታዳሚዎች መከበሩንም ገልጿል።
የመስቀል በዓል በመላ ኢትዮጵያ ብሎም በመዲናችን የክርስትና እምነት ተከታዮች ዘንድ በድምቀት ከሚያከብሯቸው እጅግ ልዩና ህብረ ብሔራዊ አንድነታችንን ከሚያሳዩ በዓላቶች መካከል አንዱ ነው። የመስቀል ደመራ ዓለም አቀፋዊ ቅርስ ሆኖ የተመዘገበና ኢትዮጵያውያን ሃይማኖታዊና ባህላዊ እሴት ከመሆኑ በላይ ለዘመናት የሕዝባችን አብሮነት፣ አንድነትና ፍቅር ማሳያ የሆነ ታላቅ በዓል ነው። የመስቀል በዓል የመዳን ምክንያት፣ የእርቅ፣ የወዳጅነት፣ የፍቅር ምልክት ተደርጎ በመላው የሀገራችን አካባቢዎች በድምቀት ይከበራል። የመስቀል ደመራ በዓልን አስመልክቼ እንኳን አደረሳችሁ ስል የሰው ልጅን ሁሉ በፈተነው የኮሮና ቫይረስ ወረርሽኝ ምክንያት እንደ ቀድሞው በብዛት ተሰብስበን ማክበር ባንችልም በአካል ተራርቀን በመንፈስ ግን አንድ ሆነን እያከበርን ይህ አስከፊ ጊዜ አልፎ ዳግም ከያለንበት ተሰብስበን በድምቀት የምናከብርበት ጊዜ ሩቅ እንደማይሆን አምናለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በበኩላቸው ስለ መስቀል በዓል ሃይማኖታዊ ዳራ የሚከተለውን ብሏል።
እንኳን ለበዓለ መስቀሉ በሰላም አደረሰን አደረሳችሁ። መስቀል በሉ ኪያሁ ተወከሉ፣ መስቀል እያላችሁ ተናገሩ፣ እሱንም ተማመኑ። ቅዱስ ያሬድ በጣም ጥልቅ የሆነው የመስቀል ትርጉም ደግሞ መስዋዕታዊ ቤዛነት ነው። ሰላምንና አንድነትን የሚያስገኝ ወደ እግዚአብሔር የሚያቀርበን ወደ እግዚአብሔር የሚያቀርብ በኢየሱስ ክርስቶስ የተፈጸመው መስዋዕታዊ ቤዛነት ነውና ቅዱስ ጳውሎስ በዚህ ቤዛነት ካልሆነ በቀር በሌላ መመካት ጭራሽ የማያስኬድና የማያዋጣ እንደሆነ ነግሮናል። እኛም መስቀል ኃይላችን ነው፣ መስቀል ጽናታችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ስንል መስዋዕታዊ ቤዛነቱን ማመልከታችን እንደሆነ ይታወቃል። የመስቀል ትርጉም እንደየአውደ ንባቡ በሶስት ዋና ዋና ትርጉሞች ቢነገርም የሶስቱ መዳረሻ ምስጢር መዳንን ማመልከት ነው። ትምህርተ መስቀሉን አርማችን አድርገን የምንይዘው የምንሳለመውና የምንባረክበት ለመዳን ነው። ስለ ሃይማኖታችን ስንል የምንቀበለው መስቀላዊ ተጋድሎና መከራም ለመዳን ነው። በጌታችን የተፈጸመልን መስዋዕታዊ ቤዛነት እኛን ለማዳን ነው። ስለሆነም በሁሉም አቅጣጫ የነገረ መስቀሉ መነሻ መገስገሻና መድረሻ መዳንና መዳን ብቻ ሆኖ እናገኘዋለን። ኢትዮጵያዊው ሐዋርያ ቅዱስ ያሬድም መስቀል በሉ እሱንም ተማመኑ ብሎ የዘመረው።
የደመራ በዓል ተሳታፊዎችም በዓሉ በኮቪድ ወረርሽኝ ምክንያት በውስን ሰዎች መከበሩን አስመልክተው ስሜታቸውን ለአሜሪካ ድምፅ አብራርቷል።
ታላቅ በዓል ህዝባዊ በዓል በመሆኑ የነበረውን አብሮ የማክበር አብሮ መንፈሳዊ ሀሴትን ማድረግ ባለመኖሩ እጅግ በጣም ምናልባት በሁላችንም ዘንድ የሚያሳዝን ቢሆንም ግን ዓለም አቀፋዊ ችግር ነው እና ይህን እንረዳለን። ከሰው ህይወት የሚበልጥ የለምና ያን ግንዛቤ ውስጥ በመክተት ነገ የምናከብረው ስለሆነ ይህን ያህልም ለአንድ ጊዜ ተከብሮ የሚቆም ቢሆን ኖሮ እናዝን ነበር። ሆኖም ግን በየዓመቱ የሚከበር የአደባባይ በዓል ስለሆነ በኮሮና ምክንያት ህዝቡ ባይሳተፍም ቴክኖሎጂውን በመጠቀም በዓሉን በየቤቱም ሆኖ ሊያከብረው ይችላል። በየአድባራቱና ገዳማቱ በመላ ኢትዮጵያም በዓሉን ያከብራሉ። በዓሉ የሰላም የበረከት ረድኤት ይሆንልን ማለት።
የበዓሉ ስነ ስርዓት የተጠናቀቀው በብፁዕ ፓትርያርኩ የተባረከው ደመራ በፕሬዝዳንት ሳህለወርቅ ዘውዴና በምክትል ከንቲባ አዳነች አቤቤ ከተለኮሰ በኋላ ነው። እንደተጠበቀው በዚህ በዓል ላይ ከፍተኛ የጸጥታ ጥበቃ እንደነበር ታይቷል። የፌዴራል ፖሊስ ኮሚሽነር እንዳሸው ጣሰው ትናንት ለአሜሪካ ድምፅ ሲናገሩ የጸጥታ ችግር ለመፍጠር የሚፈልጉ አካላት ስለመኖራቸውም በጥናት መረጋገጡን ገልጸው ነበር። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባዋ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት የአማርኛ ቋንቋ ዝግጅት ነው። ወደ ተከታዩ ውይይት ከማለፋችን በፊት ከአንድ ዜማ ጋር እናቆያችሁ። እንኳን ለመስቀል በዓል በሰላም አደረሳችሁ።
Mascal, mascal, mascal.
ዝግጅቶቻችንን በዌብሳይታችን amharic@voanews.com እንዲሁም በፌስቡክ እና በትዊተር @voaamharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር VOA Horn of Africa ብላችሁ ብትጭኑ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። አሁን በመግቢያችን ላይ ወደ አስተዋወቅናችሁ ውይይት ነው የምናልፈው። ባለፈው ማክሰኞ ዝግጅታችን በጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር የብልጽግና ወይም የለውጥ ጊዜ እየተባለ በሚጠራው የሁለት ዓመታት ጊዜ ውስጥ ኢኮኖሚው ያሳየውን ለውጥና አሁን የሚገኝበትን አጠቃላይ ቁመና የምንዳሰስበትን የመጀመሪያው ዝግጅት ማቅረባችን ይታወሳል። በለውጥ ሂደቱ የታዩ መሻሻሎችና መሰናክሎች ከሀገር በቀል የኢኮኖሚ ማሻሻያው ትግበራው አንስቶ ግዙፍና ጅምር ፕሮጀክቶችን በማስቀጠል የሀገር የውጭ ንግድን ሚዛን በመጠበቅ የዋጋ ንረትንና ግሽበትን በማስተካከል የፋይናንስ ሴክተሩን እንደገና በማቃናትና ከሁሉም በላይ ደግሞ በኮቪድ-19 ወረርሽኝ ወቅት የመጣውን ድርብ ፈተና በመሻገር እየታዩ ያሉ አፈጻጸሞችንና ሰሞኑን የተደረገውን የብር ኖቶች ለውጥም ላይ የሚሰነዘሩ ሙያዊ አስተያየቶችን የምናዳምጥበት ውይይት ይሆናል። በውይይቱ አብረውን የሚቆዩት 3 እንግዶቻችን ሲሆኑ እነሱም የኢትዮጵያ ገንዘብ ሚኒስትር ዴታ ዶክተር እዮብ ተካልኝ፣ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እንዲሁም የማክሮ ኢኮኖሚስቱ ባለሙያ ዶክተር እዮብ ተስፋዬ ናቸው። እንግዶቹን ያወያየው ደረጀ ደስታ ነው። ለዶክተር እዮብ ተካልኝ ካቀረበላቸው ጥያቄ ይጀምራል።
ለመሆኑ ዋነኞቹ የመንግስት የፋይናንስ ወይም የገቢ ምንጮች ምንድን ናቸው? ብዙ ጊዜ በብድር በአገር ውስጥ ሳይሆን በውጭ የፋይናንስ ምንጮች ላይ ብቻ ተመርኩዘው የሚመሰረቱ ናቸው የሚል ትችት ይሰማል። ሌሎች የኢንቨስትመንትና የታክስ መሰረት ማስፋትን ጨምሮ ያሉትን የአማራጭ የገቢ ምንጮችን በማስፋት ረገድ ምን እያደረጋችሁ ነው? ምን ስኬትና ችግርስ አለ? ዶክተር እዮ
አመሰግናለሁ። እንዳልከው ትንሽ አንዳንዶቹ ነገሮች ላይ ሀሳብ ላንሳና ወደዚህ ጥያቄም መለሳለሁ። ሁለቱ ባለሙያዎች ያቀረቡትን ዝርዝር ትንተና ሙሉ በሙሉ ሼር አደርጋለሁ። በአጠቃላይ የኢትዮጵያ ኢኮኖሚ ችግር ምን ነበረ እና መፍትሄውስ ምንድን ነው የሚለው ላይ ያስቀመጡት ሀሳብ እንዳለ ሆኖ፣ ግን የሀገር በቀል የኢኮኖሚ ማሻሻያው ስራ ላይ ከዋለ በኋላ ምን ውጤት አገኘን፣ አሁን አጠቃላይ ኢኮኖሚ ውስጥ ምን ሁኔታ ላይ ነው ያለው የሚለውን ትንሽ ሀሳብ አቅርበት ደስ ይለኛል። አንደኛ የማክሮ ተግዳሮቱ ላይ የአብይ ኢኮኖሚ ተግዳሮቱ ላይ ብዙ ተነስተዋል፣ ግን ምን አገኘን የሚለውን ለአድማጩ ግልጽ ማድረግ ጠቃሚ ይመስለኛል። ለምሳሌ እዳ ጫናን እንደምንመለከት በጣም ከፍተኛ የሆነ የእዳ ጫና የነበረበት ኢኮኖሚ ነው። ግን ባለፉት የተንከር ተሰሩ ስራዎች አጠቃላይ የእዳ ጫና በተለይ የውጭ እዳ ጫናው ከ31% ወደ 25% ኦፍ ጂዲፒ የወረደ፣ ይሄ በጣም በጣም ሲግኒፊካንት ኢምፕሩቭመንት ነው። ሁለተኛ በአጠቃላይ የኢኮኖሚ ዳይሬክሽን ተቀይሮ ነው ያለው። ከዚህ በፊት አሁን ከነሳቸው የቢ ጋር የሚገናኛል ብድር ላይ ተንጠለጠለው ኢኮኖሚ በአንድ ላርጅ በራስ አቅም መስራት የምንችላቸውን ነገሮች በራስ አቅም መስራት አለብን ወደሚል እይታ ዞሯል። ኢቨን የብድር አይነቶች ነው። በነገራችን ላይ ብድር ሞተሩ ሳይሆን ችግሩ ብድሩ ምን ላይ ዋለ የሚለው ነው። እሱንም በተመለከተ ፈንዳመንታል ሽፍት ነው ያለው። አንደኛ እነዚህ በጣም ከፍተኛ ወለድ የሚከፍልባቸው አጭር ችሮታ ያላቸውን የችሮታ ጊዜ ያላቸውን ብድሮች እየወሰድን አይደለም። አሁን በዚህም ነው አጠቃላይ የእዳ ጫና የተረጋገጠው። በሌላ በኩል የፋይናንስ ስርዓታችን ሙሉ ሙሉ በማዘመን ረገድ በጣም ከፍተኛ ርቀት ይገናል። ዶክተር እዮብ ተስፋ ያነሱት የዋጋ ግሽበት አንዱ መንስኤ ብቸኛው አይደለም። እንዳሉትም ከፍተኛ የሆነ ገንዘብ ኢኮኖሚ ውስጥ ይረጭ ስለነበረ ነው ማለት ነው። ሌላ ነገር ብር ይታተም ስለነበረ ነው ማለት ነው። ይህንን ለማስተካከል አንዱ የሰራ ትልቁ ስራ በተቻለ መጠን ከዚህ ውስጥ እንደሚደረገው የገንዘብ ሚኒስቴር ከብሔራዊ ባንክ ብቻ እየተበደረ ወይም ደግሞ ከአንዳንድ ተቋማት እንደ ጨረታ ዋስትና ያሉ ተቋማት በአነስተኛ አይነት በ1% በ2% ሁለት ገንዘብ እየወሰደ ያንን ገንዘብ መልሶ ኢኮኖሚ ውስጥ የሚያሰራጨው እንዳይሆን የግንዛቤ ሰነዱን ኮምፕሊትሊ ኦቨርሆል አድርገናል። አሁን የግንዛቤ ሰነድ ሪፎ በመደረጉ ገንዘብ ሚኒስቴር ወለድ ምካኔ ተወዳድረው የግንዛቤ ሰነድ የሚገዙ ተቋማት ጋር ነው ሰነዱን የሚሰጠው። ይሄ ማለት ባንኮች፣ የፔንሽን ተቋማትን ወደ ብሔራዊ ባንክ እየመጡ ተወዳድረው ይገዛሉ ማለት ነው የግንዛቤ ሰነዱን። ይሄ ማለት ምን ማለት መሰለህ፣ በከዚህ በፊቱ ዝም ብሎ ከብሔራዊ ባንክ የሚወጣ ገንዘብ ሳይሆን ኢኮኖሚ ውስጥ ያለው ገንዘብ ነው ተመልሶ ለበጀት ስራ እያዋለ ያለው ማለት ነው። ትልቁ ኳስቸን ነው። ሁለተኛ አጠቃላይ ፋይናንስ ስርዓትን ከማዘመን አንጻር እንግዲህ ባንኮቹ ያሉበት ኦቨሮል ስታንዲንግ አሁን ከኮቪድም በኋላ በአጠቃላይ የሚገርም ነው። አልበር ጊዜ ሀለኝን በኋላ ይዝነገር ስር እየሆኑ የማሳተሻል ብዬ አስባለሁ። በተለይ የግል ባንኮች የዚህኛውን አመት አጠቃላይ ሪፖርት ብታይ ለመጀመሪያ ጊዜ ከአጠቃላይ የሴቪንግ ሞቢላይዜሽንም በሰጡት ብድርም ኢትዮጵያ የፋይናንስ ዘርፍ ዝሆን የሚባለውን የኢትዮጵያ ንግድ ባንክን በልጠው ኮሌክቲቭሊ የተገኘበት ሁኔታ ነው ያለው። ሁለተኛ አጠቃላይ ለግሉ ሴክተር የሄደው ብድር በሁሉም ባንኮች በጣም የአንበሳውን ድርሻ የያዘው የግሉ ሴክተር ነው። ከአጠቃላይ የብድር ፍሰት ውስጥ 65% የሚሆነው ለግሉ ሴክተር ነው ሄደው። ይሄ ደግሞ ላርጅሊ ለማንፋክቸሪንግ እና ለግብርና ዘርፎች ነው ሄደው። ሌላው ቅድም ያነሱት የምርታማነት ችግር ኢኮኖሚ ውስጥ ነበረ። መኒ ሰፕላይ አንዱ ችግር ነው። ሌላ ኩል ደግሞ ኢኮኖሚ የሚያስፈልገውን አቅርቦት እያቀረበ አልነበረም። የምርትና የምርታማነት ችግር ነበረበት ኢኮኖሚ ነው። በዚህ ነው እንግዲህ ግብርና ስ ላይ እንደ አዲስ ይህንን ዘርፍ ለማዘመን እና ደግሞ ግብርና የሚለውን ኖሽን ሰፋ አድርጎ ለማየት ከዚህ በፊት በደጋማ አካባቢዎች ላይ ብቻ ተጠቅሎ የነበረውን የሰብል ምርት አሁን ወደ ቆላ ወርዷል። ምናልባት እንደማችሁ የሰማችሁት የቆላ ስንዴ ምን ፕሮጀክት ኢትዮጵያ ውስጥ የግብርና አቅም ምን ያክል ያልተነካ እንደሆነ ያሳየ ነው። በሌላ በኩል በደጋውም በወይናደጋውም ቦታ ደግሞ ሌሎች የፍራፍሬ ምርቶችም በዚህ በዛፍ ተከላ ፕሮጀክት ከፍተኛ አብዮት ምክር ደረጃ ትልቅ እንቅስቃሴ እየተደረገ ነው። እንዲሁም የቱሪዝም ዘርፋችንን ደብቀን የቆየነውን የቱሪዝም ዘርፍ በአዲስ መንገድ በማነቃቃት እንግዲህ እንዲ አዲስ አበባ ላይ የተጀመሩ ወደ ክልሎቹ የሚሄዱ የቱሪዝም ማሳያ ፕሮጀክቶች እዚህ ዘርፍ ላይ ትልቅ ድል እንዳለ ያሳዩ ናቸው። እንግዲህ ምንድነው ይህ ሽፍት ያመጣው ብለህ ካልከኝ ደረጃ ምንድነው ያመጣው? አንደኛ ኢኮኖሚ ውስጥ ያለውን ፖለቲክ መዋቅራዊ ችግር ሊፈታ ወደሚችል አቅጣጫ እያስገባን ነው ማለት ነው። አንደኛ ምርትና ምርታማነትን ለማሳደግ እየተመለሱ ነው። ሁለተኛ የህዝብ ሀብት በአግባቡ ስራ ላይ እንዲሁ እያደረግን ነው። ይሄ እንግዲህ ከፕሮጀክት ማኔጅመንት ጋርም ተያይዞ የሚነሳ ይሆናል። ሶስተኛው አሁን አንተ ነው ያነሳኸው የፋይናንስ ምንጩ ምንድን ነው የሚለውን ነገርም ወደ ማስተካከል እያመጣን ነው ማለት ነው። ስለዚህ ጥያቄ ስመለስ የፋይናንስ ምንጩ በነገራችን ላይ የትኛው ሀገር ከሀገር ውስጥ ብቻ የሚገኝ ሀብት ኢንቨስት አድርጎ ኢኮኖሚ መሳደግ አይችልም። ይህንን አስተሳሰብ መስተካከል ያስፈልግ። አሜሪካ መጠን አንተ ያለበት ነገር ቢሆን ከፍተኛ የሆነ የውጭ ኢንቨስትመንት አለ። የቻይና ኢንቨስትመንት አሜሪካ ውስጥ ምን ያክል ትልቅ እንደሆነ ለመታወቀ ነው። ነገር ግን አቲንክ ሁለት እንድምታ ስላለው ጥያቄ እነዚህ መስተካከል ማለት ጠቃሚ ይመስለኛል። ዋናው ዘላቂ የፋይናንስ ምንጭ የዶሜስቲክ ሶርስ ከሀገር ውስጥ የሚገኙ ሀብት ነው። ከዚህ አንጻር በጣም ፌኖሚናል ማሻሻያ የምንለው የኢትዮጵያን የታክስ ስርዓት ለማዘመን የተሰራ ያለ ስራ ነው። በዚህ ረገድ አንደኛ የታክስ ፖሊሲዎችን ማሻሻል፣ የኤክሳይዝ ታክስ ፖሊሲ፣ የቫት ፖሊሲ፣ አሁን ደግሞ የፕሮፐርቲ ታክስ ፖሊሲ በቅርቡ ኢንትሮዲስ እናደርጋለን። ይሄ ኢኮኖሚ ውስጥ የመነጨ ሀብት ታክስ ሊከፈልበት ይገባል የሚለውን አቅጣጫ በደንብ የሚያመላክት በጣም ጥልቅ የሆነ ፖሊስ ስራ ነው። ሌላ በኩል ደግሞ ተቋሙን ታክስ ሰብሳቢ ተቋሙን ራሱ በማዘመን እንዲሁም ታክስ የመክፈል ግብር የመክፈል ባህልን በማሳደግ ታክስ አሰባሰብ ስርዓቱን የማሳለጥ ስራ እየተሰራ ነው ያለው። አሁን በዚህ አመት ኢቨን ከኮቪድ ወረርሽኝ በኋላ አጠቃላይ ታክስ አሰባሰባችን ከአምናው አንጻር የ17% እድገት ማሳየቱ የሚያሳይህ ኢቨን ኢን ዲስ ዲፊካልት ታይምስ ኢኮኖሚ ምን ያክል ተጠብቆ የቆየ መሆኑን ነው። ሌላው ቲንክ በጣም ጠቃሚ ነጥብ የሚመስለኝ በዚህ ሁሉ ስራ ውስጥ ህዝብ እንዴት ነው የሚታየው? ስለ ማክሮ አንድ ትልቁ ችግራችን ኢኮኖሚ ባለሙያዎች አስማኮ ሌብል ነው ነገሮችን የምናነሳው። ግን ለእያንዳንዱ ሰው ለሚሰማ አድማጭ ትርጉም የሚሰጠው በቤት ውስጥ ምን አይነት ለውጥ አመጣ የሚለው ነው። በዚህ ረገድ ቅድም እንደተነሳው የዋጋ ግሽበት ጉዳይ አንዱ ትልቁ ሽ ነው። በምንሰራው የኢኮኖሚ ማሻሻያ ውስጥ ስራ መፍጠርና የሰዎችን ህይወት መለወጥ ዋናው አካላዊ ትኩረት መሆን አለበት። አሁን በምነግርህ የግብርና ስራዎች ለምሳሌ እያንዳንዱ ገበሬ በጋራ ተባብሮ ነው አካባቢ እያለማ ያለው። ጠቅላይ ሚኒስትሩ ያዘው እንደሚሉት ለገበሬው መደመር ማለት ጉሳቅጥም ማለት መደመር ነው እንደሚሉት ተበጣሶ የተቀመጠ መሆኑን መረጥ አንድ ላይ ሰፍቶ ትልቅ ማሳ መረጥ ወደ ኮመርሻል ፋርም መቀየር መቻለ በሰዎች ውስጥ ላይ የሚያመጣው ለውጥ በጣም በጣም ፕሮፌሽናል ነው። ሌላው ይሄ አስተምረን ያስቀመጥነው ወጣት አዳዲስ ሀሳብ ሊያመነጭ እየፈለገ አዲስ ሀሳብ ሊያመነጨት የተቸገረ ወጣት ምክንያቱም የኛ ኢንቨስትመንት ያው ተቸጋሪ ሆኖ ነው የቆየው። ሁለተኛ አጠቃላይ የስትራክቸር ያላቸው መዋቅራዊ ችግሮች አሉ። ኢኮኖሚ ውስጥ የቴሌኮም ሴክተሩን ጨምሮ የስታርታፕ ፈንድ አዲስ ሀሳብ ስታመነጭ ያንን ሀሳብ ተቀብሎ ፈንድ የሚያደርግ ተቋም የለም። ይህንን ለማስተካከል እና እነዚህ ወጣቶች የስራ ፈጠራ ውስጥ እንዲገቡ ለማድረግ የስታርታፕ ፈንድ ማቋቋም፣ የዲጂታል ስትራቴጂ የማዘንጠት ፋውንዴሽናል የሆኑ ሪሳል አይዲ ስራዎችን የመሳሰራት ሰር እነዚህ ነገሮች እንግዲህ በአጠቃላይ ኢኮኖሚ ጥርሳት ወደ ሰዎች ህይወት የደረሰ እንዲሆን የሚያደርጉ ናቸው። ያው ሪሰርች ላይ ፋይናሊ በጣም ትክክለኛ ኦብዘርቬሽን ነው። ደጋግም እንዳነሳ ነው አብረው ነው የቆየ መሰረታዊ የማክሮ ተግዳሮት ግን የሀገር በቀል ማሻሻያም ላይ እንደተቀመጠ ይህንን ልስጥ ያለ ሙሉ በሆነ እይታ ነው ማለት ዋናው ችግሩ አዎ የገንዘብ አቅሞች የነበረውን ችግር ኤክሰሰት ላይ እሱን አቁመነዋል። ያ ግን ብቻውን በቂ አይደለም። ያለው ሀብት ደግሞ ምርታማ የሆኑ ዘርፎች ላይ ካልዋለ ግብርና ውስጥ ያለውን ምርትና ምርታማነት ካልጨመርም፣ በሌላ በኩል ደግሞ የገበያ ስርዓት ላይ ያሉ መሰረታዊ ችግሮችን ካልፈታም ይህንን ስር ነቀል በሆነ መልኩ መለወጥ አይቻልም። ስለዚህ እነዚህን አናበን መስራት ይሻላል የሚል አቅጣጫ ነው ያለው። በዚህ አቅጣጫ እንግዲህ ዘንድሮ ወደ 300 ሺህ ሄክታር ስንዴ ይመረታል። በየቦታው ይሰራን ያላቸው የግብርና ምርታማነት ስራዎች አጠቃላይ የአቅርቦት የምግብ አቅርቦት ላይ ሲሪየስ ኢምፓክት ይኖራቸዋል። ቅድም ተደለ እንዳነሳው የምግብ አቅርቦቱን ስንፈታ በዛው ጋር ተያይዞ የአይሽትን ችግር እንፈታለን ማለት ነው። አጠቃላይ በነገራችን ላይ የውስጥ ሀብታችን 5% የሚሆነው ነው በጀት ላይ ነው። ስለዚህ የጥያቄው እንድምታ የኢትዮጵያ በጀት የውጭ ኃይሎች ላይ ጉዳይ እንዲያደረገ ነው ከተባለ የሳሳተ አስተሳሰብ ነው። 75% ከሎካል ሶርስ የሚመጣ ነው። ያም ሆነ ግን ዋናው ነገር አንደኛ ኢንቨስትመንት፣ ሁለተኛ ኢንቨስትመንት ደግሞ ምን አይነት ኢንቨስትመንት ሆን አለበት። ለምሳሌ ቲቪቪ አንደኛው ሞዳሊቲ ነው የመንግስትና የግል ዘርፍ ሸርክነት ማለት ነው። አፕሮችን በመቀየር እንዲሁም የሚመጣው አጠቃላይ ሀብት ከውጭ በባህል ነገር የሚመጣ ሀብት በሸመታ ላይ የሚውል ሳይሆን ምርታማ የሆኑ ዘርፎች ላይ የሚውል በማድረግ አጠቃላይ ኢኮኖሚ ምርታማነት ማሳደግ ነው ትልቁ ነገር እንጂ እንደማንኛውም ሀገር በብድርም ይሁን በኢንቨስትመንት ሀብት ከውጭ ሊመጣ ይችላል የምትለውን ለመጣ ፈልጌ ነው።
እሺ እንግዲህ ዶክተር ኢዮብ አሁንም እርስዎ ጋር ልቆይና እንግዲህ እዚህ የብድር አወሳሰድ አጠቃቀም ላይ በራስ አቅም ለመጠቀም በብድር ላይ ብቻ አለመተማመንና በብድር የሚመጣውም ገንዘብ ምን ላይ እንደሚውል የተለየ አቅጣጫ ኢኮኖሚ አቅጣጫ መቀየሩን ነው አያይዘው የገለጹት። በብድርም ብቻ ሳይሆን ከሀገር ውስጥም ከህዝቡም በታክስም ሆነ በማናቸውም መንገድ የሚገኘውን ሀብትንም አግባብ ላይ የመዋልም ነገር አለ። በዚህ በኩል አንድ ጥያቄ ላንሳሎት እና የገቢ ምንጭ ብቻ ሳይሆን እንግዲህ ወጪዎችንም ማሰብ ግድ ይላልና ለምሳሌ ከአመታት በፊት የተጀመሩና የሀገሪቱን ጥሪት ሪሶርስ እየወሰዱ ያሉ ግዙፍ ፕሮጀክቶች አሁን ድረስ አልተጠናቀቁም። አዳዲስ ፕሮጀክቶችም አሁንም ከፍተኛ ወጪ ያስወጣሉ የሚሉ አሉ። በጀትን በመቆጠብም ሆነ ቅድሚያ ሊሰጣቸው በሚገቡና ስራ ፈጣሪ የሆኑ ፕሮጀክቶችን በመንደፍ ረገድ ያላችሁ አሰራር መርህ ወይም ምን ይመስላል? አሁን ካሉት ጋር አጠር አድርገው ቢገልጹልኝ።
በጣም ጥሩ ጥያቄ ነው። ፉሊ አግሪ። አንዱ ትልቁ የኛ ሀገር ኢኮኖሚ ችግር የነበረው የፕሮጀክት አፈጻጸማችን በጣም በጣም ደካማ ነው የነበረው። ለምሳሌ ከስኳር ፕሮጀክቶች፣ የሬልዌይ ፕሮጀክቶችን ብታነሳ ህዳሴ ግድብን ጨምሮ ከሚገባው በላይ ጊዜና ሀብት የጠፋባቸው ፕሮጀክቶች ናቸው። መጀመሪያ አካባቢ እንደመጣው አንዱ ያደረገው ነገር ቢኖር አጠቃላይ እስኪ የመንግስት ፕሮጀክቶችን ፕሮፋይል ስራ ተብለው አንድ ክፍሳ ይሰረጉ ወደ 102 የሚሆኑ ፕሮጀክቶች በጣም ትልቅ የኮስት እና የታይም ኦቨራን ነበረባቸው። ወደ 42 ቢሊዮን አካባቢ የሚጠጋ ገንዘብ በመዘግየት ብቻ ባክኖ እንደነበረ ያየን ነው። ይህን ለማስተካከል ምን ተደረገ ካልክም፣ አንደኛ አጠቃላይ ፐብሊክ ኢንቨስትመንት ማኔጅመንት ፕሮቶኮሉ በአዲስ መንገድ ተቀርጿል። ይህንን ማለት ነው ከዚህ በኋላ የሚደረጉ ማንኛቸውን ፕሮጀክቶች መጀመሪያ ተጠንተው የስራ ክፍል ተደረጓል። የፕላኒንግ እና የፕላን ልማት ኮሚሽን አጥንቶ አፕሩቭ ካደረጋቸው በኋላ ወደ ገንዘብ መስጠት ነው የሚመጡ። ሁለተኛ አጠቃላይ የፕሮጀክት አስተዳደር አቅማችንን እንድናሻሽል አቅጣጫ ተቀምጦ ገንዘብ ሚኒስቴር ለመጀመሪያ ጊዜ የፕሮጀክት ክትትል ተቋም ዳይሬክቶሬት አቋቋመ። በዚህኛው አመት ነው ባጭሩ የፕሮጀክት
ወቅት ላይ በጣም ሲሪየስ የሆነ ፈስ ነበረብን። ያንን ማስተካከል የመቻላችን ነው እንግዲህ ከዚህ ግድብ አሁን ድረስ በደረጃ ያደረሰው። ተነፍሮ የነበሩ የስኳር ኢንዱስትሪ ፓርክ ፕሮጀክቶች ወደ ማለቅ የመጡት እንዲሁም በርካታ በመንግስት ቤት የሚሰሩ ፕሮጀክቶች በነገራችን ላይ ፕሮጀክት ብዙ ናቸው። ትምህርት ቤት አለ፣ ሆስፒታል አለ፣ ክሊኒክ አለ። በዚህ አይነት ብቻ 10,000 በላይ ፕሮጀክቶች በየቦታ በአጠቃላይ ሀገሪቷ እንዲያልቁ ተደርጎ የመጨረሻ በሚለው ብሂል እነዚህ ፕሮጀክቶች አልቀው እንዲመረቁ ተደርጓል። ይሄ ግን በቀጣይነት አሁንም ብዙ ስራ የሚጠይቅ ነው። ዋናው ባለቤት የሚመስለኝ በዚህ ሊጨረስ ህዝቡ ጥያቄ መሆን አለበት። ይህ ፕሮጀክት መቼ ተጀመረ፣ መቼ ያልቃል፣ የተቀመጠለት አጠቃላይ ሀብት ምናክል ነው፣ በዛ ሀብት ያለቀው የሚለውን የት የተቀመጠ ጥያቄ ማህበረሰብ ከፈጠረኝ ፕላንሽ እንደሚሉት የውስጡንም የውጭውንም ሌላ ማጋለጥ ከቻለን አይንክ የፕሮጀክት ኤክስኪሽን አቅማችን እየበረታ ይመጣል። በተለይ ደግሞ በቅርቡ የሰሩት የአዲስ አበባ ፕሮጀክቶች ያሳዩን ነገር ቢኖር ደንብ ከተመራ ፕሮጀክት በተጀመረበት ጊዜ እና በተጀመረበት አስፈላጊ ወጪ ማለቅ ይችላል የሚለው ነው። ይሄ እንግዲህ አዲሱ ዳይሬክሽን ነው፣ አዲስ ፕሮቶኮል አለን ማለት ነው።
እንግዲህ ይህ የበጀት ሞኔ ፋይናንስ አጠቃቀም ጉዳይ የፋይናንስ ፖሊሲውንም እንድናይ ይጋብዝ ይሆናል። እዚህ ላይ ዶክተር ኢዮብ ተስፋዬ እንግዲህ የፋይናንስ ፖሊሲው እንዲለወጥና ማሻሻያዎች እንዲደረጉ ሲከራከሩ ኖረዋል እርሶ ማለት ነው። ካነሷቸው ሀሳቦቹ ምን ያህሉ ተፈጽመዋል? ምን አይነት የገንዘብ ፖሊሲ እንዲኖርስ ይፈልጋሉ? አስተያየት ቢሰጡበት ዶክተር ኢዮብ ተስፋዬ።
ኦኬ፣ አንድ ስቴፕ ወደ ኋላ ልመለስና ዶክተር ዮብ ተካልኝ እሱትን አንዳንድ ነጥቦች ላንሳ። እዚህ ሀገር በቀል ኢኮኖሚክ ሪፎርም ፕሮግራም ከተጀመረ ጀምሮ አንዳንድ የተሰሩ ስራዎች አሉ፣ የተስገኙ ስራዎች አሉ። በተለይ ለምሳሌ የገንዘብ አቅርቦትን ኤክሰሲቭ የሆነውን በኢኮኖሚ ውስጥ የተሰራጨውን የገንዘብ አቅርቦት ለመቀነስ እርምጃ ተወስዷል። እንደውም ኮቪድ መጥቶ እንቅፋት ሆነ እንጂ አካሄዱ ጥሩ ነበረ። በአመት በአቨሬጅ ኦን ላስት ቴን ይርስ ትዌልቭ ይርስ መኒ ሰፕላይ በ30% ነበር የሚያድገው። ይህንን ወደ 20% ማውረድ ተችሏል በ2018-19 አካባቢ እና ይሄ ጥሩ አቅጣጫ ነው። ፕሮባብሊ የኮቪድ መምጣት ይሆናል። እሱም ተገቢ ነው። ኤክስፓንሽነር የሆነ ፊዚካል ፖሊሲ መከተል ትክክል ነው። ስራ መቆም ስለሌለበት፣ ኢኮኖሚ መቆም ስለሌለበት ቅድም ዶክተር ዮብ እንዳነሳው የዚህ የትሬዥሪ ቢል ማርኬቱ በማርኬት ቤዝድ ሆኖ መንግስት የሚያስፈልገውን ገንዘብ ከገበያው ብቻ እንዲያገኝ ይህም ተጀምሯል። ጥሩ ነው። ሌሎች እንደዚሁ ምርትና ምርታማነትን ለማሳደግ ለምሳሌ በዚህ በቆላ አካባቢ የተጀመሩ እርሻዎች አሉ። ይሄ ሲግኒፊካንት ፕሮግረስ ነው። ቀላል ፕሮግረስ አይደለም። ግን አሁን ካለው ውስብስብ የኢኮኖሚ ችግር አንጻር አንደኛ የተወሳሰበ ነው፣ በአጭር ጊዜ የሚፈታ አይደለም። ሁለተኛ የስትራክቸራል ማነቆ ስትራክቸራል ቦትልኔክ ትሪመንደስ እና ኢኖርመስ ነው። ይህም ጊዜ የሚፈልግ ነው። ሀገሪቷ ለግዠሪ ኦፍ ታይም የላትም። እንደ ገቨርንመንት ሀዝ ኖ ለግዠሪ ኦፍ ታይም። አሁን የተጀመሩ ለውጦችን በጣም በጣም አጠናክሮ መቀጠል ያስፈልጋል። በሞኔታሪ ፖሊሲ ደረጃ መሰራት ያለባቸው ስራዎች አሉ። አሁንም ዳይሬክት ሞኔታሪ ፖሊሲ ወደ ኢንዳይሬክት ፖሊሲ ኢንስትሩመንትስ መሻገር መቻል አለበት። ራሱ ሴንትራል ባንኩን እንደገና ሪፎርም ማድረግ ይጠይቃል እና ፍጥነት የሚለውን ማስመር ይፈልግበታል ነው። ምክንያቱም ያለው አንኢምፕሎይመንት፣ የፖቨርቲ ኢንፍሌሽን፣ የፎሬን ኤክስቼንጅ እጥረት አሁንም በጣም በጣም በርካታ እርምጃዎች መወሰድ አለባቸው። ኢንስቲቱሽናል ሪፎርምስ መደረግ አለባቸው። ወደ ፋይናንሻል ሴክተሩ ስንመጣ አሁንም ማንሳት የሚፈልገው በተለይ በላስት ሰቨን መንዘስ የንግድ ባንክና የልማት ባንክ ላይ የተወሰዱ ማሻሻያዎች አሉ። በጣም በጣም ፈንዳሜንታል የሆኑ እንደሚታወቀው እነዚህ ትላልቅ የተጀመሩ ፕሮጀክቶችን ንግድ ባንክ በቀጥታ በትዕዛዝ ያለምንም ፊዚቢሊቲ ስተዲ ብድር እንዲሰጥ ብድር እንዲያቀርብ ነው። ለስኳር ፕሮጀክቶች፣ ሬልዌይ ለመሳሰሉት እንደዚሁ በርካታ ገንዘቦች ተሰጥቷል። እነዚህ ፕሮጀክቶች ግን የአፈጻጸም ድክመት ብቻ ሳይሆን ስር የሰደደ ኮራፕሽንም ስለነበረ ገንዘቡ ለንግድ ባንክ ሊመለስ አልቻለም። ባንኩ የሊኩዲቲ የገንዘብ ፍሰት ችግር ውስጥ ገብቶ ነበረ። ይሄ የገንዘብ ችግር ፍሰት አጠቃላይ ወደ ሲስተሚክ ችግር ሊተላለፍ ጥቂት ወራት ነበር የቀሩት፣ ግን ይሄን አቨርት አድርጓል መንግስት። አንድ ትልቅ እርምጃ ብዬ የምወስደው በንግድ ባንክ አካባቢ የነበረውን የገንዘብ ፍሰት ችግሮችን መሰረታዊ በሆነ መልኩ እየፈታ ነው። ንግድ ባንክ ካለፈው አመት ከነበረበት ሁኔታ በጣም ተሻሽሏል። ይሄም የፋይናንስ ስርዓቱን አድኖታል፣ ያዳነው ነው። ተስፋ ሰጪ ሁኔታዎች አሉ። በልማት ባንክ በኩል ያሉ ሪፎርሞች አሉ። ብዙ ጠለቅ ብዬ ባላቀውም ልማት ባንኩ መሰረታዊ በሆነ ሁኔታ መቀየር ይደረግ ነበረበት። ካፒታል ኢንጀክት ከመደረጉ በፊት ያለበት ችግር ምንድን ነው ተብሎ፣ የተበላሹ ብድሮች ምንድን ናቸው፣ ለነዛ ሪስፖንስብል እነማን ናቸው ተብሎ ኢንቨስቲጌት ተደርጎ እንደገና ማዋለድ የሚጠይቅ ነው። ተስፋ አድርጋለሁ ተጀምሯል የተባሉ ሪስትራክቸሪንጎች ባንኩን ትክክለኛ የልማት ባንክ ለኤስኤምኢስ ብድር የሚሰጥ ለትላልቅ ፕሮጀክቶች ብድር የሚሰጥ በኢኩቲ ኢኩቲ ፋይናንሲንግ ውስጥ የሚገባና አስተማማኝ የሆነ የልማት መሰረት ማድረግ ይጠበቃል። አንዱ ሪፎርም ስንል ይሄን ነው። ስራ አጥነትን ለመቀነስ እንደዚህ አይነት ሪፎርሞችን መውሰድ ያስፈልጋል። በፋይናንስ ሴክተር ውስጥ የተፈጠሩት ችግሮች ልክ እንደ ሌሎች ሴክተሮች ውስጥ እንደተፈጠሩት ችግሮች ቀላል አይደሉም፣ ጊዜ ይፈልጋሉ። ግን ጥሩ ጥሩ ስራዎች እየተሰሩ ናቸው። ኢትዮጵያ ንግድ ባንክ በአጭር ጊዜ ውስጥ ኮምፕሬንሲቭ የሆነ ሪፎርም ፕሮግራም ውስጥ ይገባል፣ ይስተካከላል የሚል እምነት አለኝ።
አድማጮቻችን እየተከታተላችሁ ያላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታ አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ጋር በማድረግ ላይ ያለውን ውይይት ነው። ውይይታችን ይቀጥላል። ዶክተር ታደለ እስኪ ደግሞ ወደ እርሶ ልመለስና ቀደም ሲል ስለ ኢትዮጵያ ኢኮኖሚ ወቅታዊ ቁመና እስከነ ችግሮቹ ነግረውናል። የኢኮኖሚውን የእድገት አቅጣጫስ እንዴት ይመለከቱታል? የአገሪቱ ኢኮኖሚ እድገት የአምናውን ካለፈው ዓመት የዘንድሮውን ደግሞ ከመጪው ጋር ሲያነጻጽሩ የሚመለከቱት ስዕል ምንድን ነው? እንግዲህ ብዙ ጊዜ የእናንተ ማህበር ትንባያዎችን ያወጣል፣ እርሶም ውይይቶችን ያዘጋጃል። ቀደም ሲል በነበረው የማህበሩ ታሪክ አሁንም ባለው ከዚህ ልምዶ አንጻር የግሎ አስተያየት ነው የማህበሩ እንዳልሆነ ቅድም እሱን አከብራለሁ። አሁንም ለአድማጮቻችን መግለጽ የምፈልገው በግሎ የሰጡት አስተያየት መሆኑን በድጋሚ ለማስታወስ ነው እና ስለ መጪው ኢኮኖሚ ያለው ትንባያ ምንድን ነው? ዶክተር ታደለ
አመሰግናለሁ። በተነሱት ጉዳዮች ላይ በአብዛኞቹ እስማማለሁ። ወደ ጥያቄው ስመጣ ምናልባት ይሄ ኢኮኖሚ እድገት ውጤት ነው፣ መጨረሻ ላይ የሚገኝ ውጤት ነው። ይሄ ውጤት በስራ ነው የሚገኘው፣ በሚወሰዱ የፖሊሲ እርምጃዎች የሚመጣ ነገር ነው እና የብዙ ውጤት ድምር ነው የኢኮኖሚ እድገት እና ከአምና ይሄ የኢኮኖሚ እድገት አሁን ያለው ኢኮኖሚ ምን ላይ ነው? አምናስ ምን ነበረ? ሁኔታዎች የተለያዩ ናቸው። ስለዚህ ሁለቱን ማወዳደሩ ምናልባት ትንሽ አስቸጋሪ ይሆናል። በእድገት አካባቢ ስመጣ አሁን ያለው ኢኮኖሚ ሁኔታ ባለፈው ዓመት ጋር ሲነጻጸር በተለያዩ ምክንያቶች የተለየ ያደርገዋል። አሁን ያለነው የኮቪድ-19 ዘመን ነው። እሱ ደግሞ ብዙ ችግሮችን እየፈጠረ ያለ ነው፣ በምርቱ በአገልግሎቱ፣ እንዲሁም ደግሞ በአሰራር ደረጃ ነው። ኮቪድ ያመጣው የራሱን የቻለ ተጽዕኖ አለ። ኢኮኖሚን በከፍተኛ ሁኔታ ጎድቶታል። ከዛ በተጨማሪ ደግሞ በተለይ ኢንቨስትመንትን የሚገፉ አካሄዶች አሉ። መንግስት የሚወስዳቸው እርምጃዎች ያሉ ኢንቨስትመንት ለመሳብ ግን ደግሞ በሀገር ውስጥ የሚፈጠሩ አለመረጋጋት፣ ግጭቶች፣ እነዚህ ደግሞ ኢንቨስትመንትን የሚገፉ ናቸው። አይደለም ተጨማሪ አዳዲስ ኢንቨስትመንት ሊመጣ ይቀርና ያሉትም ውጭ እንዲያዩ የሚገፋፋቸው ጉዳይ ነው። ባለፈው ዓመት እንኳ የተደረጉትን ግጭቶች እና የወደመውን ኢንቨስትመንት እና በጣም አስከፊና አሰቃቂ ነበር። ይህን እያየ አይደለም የውጭ ባለሀብት የሀገር ውስጥም ባለሀብት እዚሁ ኢንቨስት ለማድረግ ትንሽ ሁለት ሶስት ጊዜ ሊያስብ ይችላል። ይህ ባለበት ሁኔታ ሌላ ደግሞ አንበጣ ያስከተለው ጉዳት አለ። አሁን ደግሞ ጎርፍ እያስከተለ ያለው ተጽዕኖ አለ። የእነዚህ ሁሉ ድምር ኢኮኖሚውን በጣም አዝጋሚ ነገር ያደርገዋል እና የኢኮኖሚ እድገቱን በዛው ልክ ያነሰ ይሆናል ማለት ነው። ይህም ይሄ ነው የሚባል የተገመተ የቁጥር ባይኖረኝም እነዚህ ሁሉ ችግሮች ግን የኢኮኖሚ እድገቱን እንደሚጎትቱት ከአምናው ጋር ስንጻጸር ወደታች የወረደ እንደሚሆን አንዳንድ ትንበያዎች ያመለክታሉ። ሊያገግም ይችላል። የሚያገግመው ግን በጣም አዝጋሚ በሆነ ሁኔታ ላይ ይህም ከፍተኛ የሆነ የመንግስት ድጋፍ ተደምሮበት ነው። በነገራችን ላይ መንግስት በተለይ ኮቪድ ጋር ተያይዘ የወሰዳቸው እርምጃዎች ኢኮኖሚው የበለጠ እንዳይወርድ ድጋፍ አድርጎለታል። በዚህ መንግስት የወሰዳቸው እርምጃዎች በጣም የሚበረታቱ ናቸው። በዚህ በኩል ያም ሆኖ ግን መንግስት ካሰበው ውጭ የሆኑ ነገሮች አሉ፣ ግጭቶች፣ ጎርፍ፣ ሌላም ሌላም እና እነዚህ ሁሉ አጠቃላይ ኢኮኖሚውን የሚጎዱ ሆነው ነው የምናያቸው። ስለዚህ የመጪው ትንበያ ብዙም ደስ የሚል አይመስለኝም።
እንግዲህ አሁን እርሶም ቀደም ሲል እንደ ችግር ተቃቅሰዋቸዋል። የገንዘብ ሚኒስትር ዴኤታው ዶክተር ዮብ ተካልኝም አብራርተውታል ከሌሎች ጉዳዮች ጋር። ግን የራሱን ልዩ ትኩረት ሰጥተን እንድናየው እንግዲህ የኢኮኖሚ እድገት የተጨበጠና በኑሮ የተገለጠ መሆን ይኖርበታል። በዚህ ረገድ የኑሮ ውድነት አንዱ መገለጫ ይመስለኛል። መንግስት ግን ያው ከውጪ የሚገቡ ፍጆታ እቃዎችን በተለይም የምግብ ፍጆታዎችን በሀገር ውስጥ አምርቶ ራስን ለመቻል እስከዚያ ድረስ ገበያውን ለማረጋጋት ከውጪ የገዙ የመደጎምን ስትራቴጂ መጠቀሙን እየገለጸ ነው። የዚህን ስልት አዋጭነትና አፈጻጸም እንዴት ይመለከቱታል ዶክተር ታደለ?
መልካም። እንግዲህ መሰረታዊ የሆኑ የምግብ ፍጆታዎችን ማምረት ማቅረብ ጊዜ የማይሰጠው ጉዳይ ነው። እንግዲህ አንድ ሀገር ቢያንስ ሌላው ቢቀር መሰረታዊ የሆኑ ምግብ ፍጆታዎችን ለዜጎቿ ማቅረብ ነው። ሌላው ከዛ በኋላ የሚመጣ ጉዳይ ነው። ይሄ አሁን ያለው አስተዳደር የወረሰው የኢትዮጵያ ኢኮኖሚ ሁለት ዋና ዋና መገለጫዎች ነበሩ። በፊት በነበረው የኢኮኖሚ ሞዴል አንደኛው በውጭ ፋይናንስ ጥገኛ መሆኑ ቅድም ዶክተር እዮብ ተካልኝ በስፋት ስለሄደበት መድገም አልፈልግም። ሁለተኛው እና ዋነኛው ደግሞ በገቢ እቃዎች ላይ የተንጠለጠለ መሆኑ ነው። እንግዲህ የኢትዮጵያ ኢኮኖሚ አንድና ዋናው መገለጫ መሰረታዊ የሆኑ ፍጆታዎች፣ መሰረታዊ የሆኑ እቃዎች እንደ ምግብ ያሉ እቃዎች ወደ ሀገር ውስጥ ይገቡ ነበር፣ እዚህ መመረት ይችሉ። ይህን ደግሞ እነዚህ በተለይ ከግብርና ጋር ተያይዞ ከኢንዱስትሪ ጋር የሚያያዙ እቃዎች ናቸው ወይም የምግብ ፍጆታዎች ናቸው። ከግብርና ጋር ተያይዞ ያሉትን አሁን ጥሩ ዜና አሁን መንግስት እየሰራቸው በተለይ የግብርና ሚኒስትር እየሰራቸው አለ ከውጭ የሚገቡትን የምግብ ፍጆታ በሀገር ውስጥ የመተካት ብሎ ሰፊ የሆነ ስራ እየሰራ ነው። ይህ በጣም ሊበረታታ የሚገባ ነው። በተለይ ከኢንዱስትሪ ጋር ደግሞ ያው በሀገር ውስጥ ማምረት ጊዜ የሚጠይቅ ጉዳይ ነው። እስከዛው ድረስ ግን እነዚህ መሰረታዊ የሆነ የምግብ ፍጆታዎችን ከውጭ ሀገር ገብቶ ማምጣቱ የግድ ይላል። ይሄ እንደ አጭር ጊዜ ራስ ምታት ማስታገሻ ለሆን ነው እንጂ ዘላቂነት ግን አልነበረም። ድሮም እኮ እነዚህ ነገሮች እኮ እናመጣ ነበር። መሰረታዊ የሆነ የምግብ ፍጆታዎች ወይም እቃዎች ድሮም ቢሆን ይመጣሉ፣ እስካሁንም እየመጡ ነው ያሉት። ምናልባት አሁን ጥሩ የሚሆነው ለማቆም መንግስት መወሰኑ ነው። አዲሱ ዜና እነዚህ መሰረታዊ የሆኑ የምግብ ፍጆታዎችን ሀገር ውስጥ አምርተን ራሳችን እስከምንችል ድረስ ግን ያው ውጭ አምጥተን ዜጎችን መመገብ አለብን የሚሉ አካሄድ ምንም አማራጭ የለም። ስለዚህ መሰረታዊ የሆነ ፍጆታዎች ማሟላት ስላለብን ዜጎቹ ይሄ ነገር በዚያው እንደ ቢዝነሱ ነው እንዳይቀጥል ነው እና ይሄ ደግሞ አገሪቱን ትልቅ ዋጋ አስከፍሏታል። እንደዛ በመሆኑ ለምሳሌ ዋናው ውድ የሆነውን የውጭ ምንዛሬ በእነዚህ ሀገር ውስጥ ሊመረቱ የሚችሉትን እቃዎች ለማስመጠፍ መዋሉ ነው። ይህም በራሱ የውጭ ምንዛሬውን ይጎዳዋል። እዚህ ሀገር ውስጥ ሊመረቱ ግን የውጭ ምንዛሬ እናድናል። ቢያንስ ሁለተኛው ውጭ ሀገሮች ሲመጡ ደግሞ ሀገር ሊመረቱ የሚችሉትን ምርቶችና ድርጅቶች ይጎዳቸዋል። ስለዚህ የሀገር ውስጥ ምርትን በከፊል ይጎዳል። ዋነኛው አብዛኛውን ገቢ እቃዎችን ማስመጣት አገር ውስጥ ሊፈጠር የነበረውን የስራ እድል ያሳጣል። አሁን በቅርቡ ያጠናነው ጥናት አለ። በተለይ በምግብና በመጠጥ በጨርቃጨርቅና በጋርመንት በኮንስትራክሽን እቃዎች ሌላም አንድ ዘርፍ አለ። በእነዚህ ያጠናነው ጥናት አለ። የምግብ የጨርቃጨርቅና ሌሎችን አገር ውስጥ ቢመረት ኑሮ ሊፈጥሩት የሚችሉት የስራ እድል የትየሌሌ ነበር። ምን ማለት ነው ይህ? ኢትዮጵያ ከውጭ ሀገር በገፍ መሰረታዊ ፍጆታዎችን ማስመጣት የስራ እድል ወደ ውጭ እየላከች ነው ማለት። ስለዚህ ይሄ ደግሞ ከፍተኛ የሆነ የስራ እድል ባለበት ሀገር ተገቢም አይመስለኝም፣ ጥሩም አይመስለኝም። እነዚህ ሀገር ውስጥ መረቱትን በሀገር ውስጥ የጥሬ እቃ ቢመረቱ ግብርናው ከኢንዱስትሪ ጋር ይተሳሰራል፣ አገልግሎቱም እንደዚያው ከሌሎች ጋር ይተሳሰራል። ስለዚህ የኢኮኖሚ ትስስሩን ማበረታታትና ማምጣት ማጠንከር ይቻላል። በተለይም ደግሞ አሁን መንግስት ኢምፖርት ሰብስቲቱሽን ወይንም ደግሞ ገቢ እቃዎችን በሀገር ውስጥ መተካት የሚለው በዛም ተያይዞ እየሰራቸው ያሉ ስራዎች ሰየው የሚያስሉ ናቸው። ውጭ እቃዎች ላይ የተንጠለጠለ ኢኮኖሚ ብዙም ዘላቂ አይደለም። ይህን አይተነዋል፣ ባለፉት 20 እና 25 ዓመታት አይተነዋል። ይህን አዋጭ እንዳልሆነ ዋነኛው ዘላቂ ልማት ለማምጣት አስተማማኝ የሆነ የስራ እድል ለመፍጠር የውጭ ምንዛሬ በዚህ በአገር ውስጥ ማምረቱ ወይንም ደግሞ ገቢ እቃዎችን በአገር ውስጥ መተካቱ ጊዜ የማይሰጠው ጉዳይ ነው።
እሺ፣ ዶክተር ታደለ በጣም አመሰግናለሁ። ዶክተር ዮብ ተካልኝ እንግዲህ እነዚህ አስተያየቶች ላይ እዚህ ላይ በመንግስት ኃላፊነቶ የሚሰጡት አስተያየት ካለ ያክሉና በሸቀጦች ብቻ ሳይሆን በተለይም የፋይናንስ አቅርቦትና ተደራሽነትን እስከ ታችኛው የህብረተሰብ ክፍል ስለማዳረስ ኢኮኖሚውን እድገት ከዜጎች የነፍስ ወከፍ ገቢ ጋር የቀጥታ ግንኙነት እንዲኖረው ለማድረግ ለምታደርጉት ጥረት ሊነግሩን ይችላሉ?
አመሰግናለሁ ዶክተር ታደለ በጣም ጥሩ አድርጎ ነው የገለጸው። ግን
ለአድማጩ ግልጽ እንዲሆን ባለፉት 2 አመታት የኢትዮጵያን የኢንዱስትሪያል ፖሊሲ completely overhaul አርገናል ምን ነው ያለ መስፈርት አይደለም ምን ማለት ነው ይሄ ግብርና የመንግስት ኢኮኖሚስት ያለው ሚና ይታወቃል ለማታዊ መንግስት ነው ግን ያለማታዊ መንግስት በምን መልኩ ነው እንደዚህ ዘርፎች ላይ ኢንቨስት የሚያደርገው ኢንዱስትሪያል ፖሊሲ ምን ነው በፊው ነው ዲፋይን ማድረጋው የመንግስት ሚና በኢኮኖሚስት ማለት ነው እዛ ላይ ይሰራው ስራ በጣም ስለነቀል ነበር ግብርና ላይ እንደነት ሳውት ግብርናውን ለማዘመን የሚያስችል ጥረት ብዙ ጊዜ በቁንጽ ስለትራክተርሶች ስለሚያነሱ ማስተካከል ፈልጋለሁ። ከ500 በላይ የተለያዩ የግብርና ግብዓቶች ናቸው ከተጣ ያደረጉት። የነገር ባታ የወተከርባታ የአርብቶ አደሩን አስዋደሩን እያንዳንዱን አክቲቪቲ በደንብ አስተሳስ አርጎ ግብርና ላይ ሲግኒፊካንት ዲፈረንስ አንጣ ፈልብን ማዘመን አለብን የሚል ሐሳብ ማለት ነው። እንደዚህ ላይ በተከታታይ እናነሳው የሴት ሰንሰለቱ በጣም ያልተራበበ ለክራይሲስ ሰብረ የተጋለጠ የሀገሪቷን ኢኮኖሚ ሲያቆረቁ የነበረ ነው የነበረው። ለምሳሌ ኢንዱስትሪ እንደግፋለን በሚል ሳቤ የሚሰጥ የቀረጥ ማበረታቻዎች እውነትን ኢንዱስትሪ የሚያሳድጉ ሳይሆኑ ቀጥታ ወደ መርካቶ የሚገቡና ሲሪየስ የሆነ ሊኬጅ የሀብት ብክነት የነበረባቸው ነበሩ። ይህ እንዴት ተካከለው? የሴት ሰንሰለቱን በደንብ በማናበብ በሀገር ውስጥ መምረት ያለባቸው ምርቶች በሀገር ውስጥ እንዲመረቱ እያንዳንዱ ኢንዱስትሪ ባየመልኩ በመደገፍ ማለት ነው። ሳይ ብረታብረት ላይ ያለ አንድ ኢንዱስትሪ አምራች ከውጭ የሚያስገባው ግብዓት ላይ በጣም ከፍተኛ የሆነ ቀረጥ ጥሎ ወይም ሁሉም ፋይናል ፕሮዳክት ላይ አነስተኛ ቀረጥ ጥሎ ነው የነበረው። ይሄን ለማስተካከል ግብዓቶቹ ላይ በስስስነቱ መሰረት ከፍተኛ ግብዓት መጨመርበት ምርት ላይ አነስተኛ ቀረጥ እንዲጣል ተደርጎ በጨርቃጨርቅም ብሬሌጅ ማኑፋክቸሪንግ አይተምስ በጣም ከፍተኛ ተነጻ ነው። ለዚህ ነው በኮቪድ ጊዜ ዓለም በሚናቅበት ጊዜ ብዙ ክሪኤቲቭ ኢንዱስትሪያሊስት ብዙ ክሪኤቲቭ ራሾች እንዲያውም አሁን ፋታ አገኘን ያሉት ምንድነው ስራ ላይ ያለው ኢንዱስትሪያል ፖሊሲ ነው ወርሆል የማርከት ስራ የሀገር ምርት በሀገር የማምረት ስራ ኢምፖርት ኮምፒቲቲቭ ኢንዱስትሪስ ያለው የሀገር በቀል ማሻሻያ ላይ ውጤት እያመጣ ስላለ ነው። አመሰግናለሁ።
ወደ ዝግጅታችን ማጠናቀቂያ ስለሆነ እንሰናበታለን። አድማጮቻችን የተከታተላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታን አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ምሁር ዶክተር ታደለ ፈረደና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ጋር ያደረግነውን ውይይት ነበረ። እንግዶቻችንን በአሜሪካ ድምጽ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ።
ከመሰናበታችን በፊት ዛሬ የተከበረውን የደመራ በዓልና በነገ ዕለት የሚከበረውን የመስቀል በዓል በማስመልከት አንድ ሙዚቃ እንጋብዛችሁ። መልካም በዓል። የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ ባቀናባሪያችን ንጉሱ ታምሬና በሌሎችም ባልደረቦቻችን ስም የምሰናበታችሁ ስምኝሽ የቆየነኝ አብራችሁን ስለቆያችሁ